ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ። ከአሜሪካ ድምፅ ዛሬ ምሽት ከሚቀርቡላችሁ ጉዳዮች መካከል
ጉንጫ ያወጣም ሰንብር አይጎልም ቢሳም ከንፈር አክፈው የላኩት ጋፍሰ
በጣም ደስ ይላል ስሜቱ። አክቹሊ አልበም ጨርሶ ማውጣት በራሱ ብቻ በጣም ደስ የሚል ስሜት አለው። ትንሽ ረፍት አለ እና በተለይ ደግሞ ረጅም ጊዜ የወሰደ ስራ ስለሆነ ትልቅ የሆነ ደስ የሚል ስሜት እፎይታ አለው።
በኢትዮጵያ ከቅርብ ጊዜያት ወዲህ አዲስ የሙዚቃ አልበሞች በብዛት እየወጡ ነው። የአልበሞች መበራከት በሀገሪቱ የሙዚቃ ዘርፍ ውስጥ የተሆነ አንድምታ በተመለከተ ከባለሙያዎች ጋር እንጨዋወታለን። ሌሎችም ጉዳዮች የተካተቱበትን የምሽቱን መሰናደው ሀብታሙ ስዩም እመራለሁ። የምስልና ድምፅ ቅንብሩን ደግሞ ዛሬ ምሽት የምትከውንልን ብርሃን ኃይሉ ናት። አብራችሁ እንድታመሹ አስቀድመን እንጋብዛለን። ወደ ቀዳሚው መሰናደው እንሻገር። በኢትዮጵያ ከቅርብ ጊዜያት ወዲህ አዲስ የሙዚቃ አልበሞች በብዛት እየወጡ ነው። ባለፉት 3 ወራት ብቻ ከ6 በላይ አልበሞች ወደ አድማጮች ደርሰዋል። የአዳዲስ አልበሞች መበራከት በሙዚቃው ዘርፍ ውስጥ ያለውን ፋይዳ በተመለከተ ከባለሙያዎች ጋር ተነጋግረናል። አስማማው ነው ዘገባውን ያሰማናል።
ጉንጫ ያወጣም ሰንብር አይጎልም ቢሳም ከንፈር አክፈው የላኩት ዳብሰው ካካል ምልክት ሳይተው
ማስተዋል እያዩ በቅርቡ የሙዚቃ አልበሞቻቸውን ከአድማጮች ጆሮ ካደረሱ ወጣት ድምፃውያን መካከል አንዱ ነው። የመጀመሪያ አልበም ስራው በመግቢያው ላይ ያዜመልንን መጥቼ ነበር በሚል የሰየመውን ጨምሮ 14 ዜማዎችን ይዟል። በዩቲዩብ የማህበራዊ ትስስር ገጽ ከተለቀቀ አንድ ወር የሆነው አልበሙ በአድማጮች ዘንድ እንደተወደደለት ማስተዋል ይናገራል።
በጣም ደስ ይላል ስሜቱ። አክቹሊ አልበም ጨርሶ ማውጣት በራሱ ብቻ በጣም ደስ የሚል ስሜት አለው። ትንሽ ረፍት አለው እና በተለይ ደግሞ ረጅም ጊዜ የወሰደ ስራ ስለሆነ ትልቅ የሆነ ደስ የሚል ስሜት እፎይታ አለው ጠቅላይ አድርገው እና በዛ በተረፈ ደግሞ የሰዎችንም ደግሞ ሪስፖንስ ስታየው ደስ ይላል። እጅግ በጣም ደስ ይላል። የሰራው ስራ ሰው ሲወድልህ ምናምን በጣም እጅግ በጣም ደስ ይላል። ፈጣሪ የተመሰገነ ይሁን። እንግዲህ ሌላ ምን ይባላል።
በአሁኑ ወቅት ከማስተዋል በተጨማሪ በርካታ ወጣት ድምፃውያንም የሙዚቃ አልበሞቻቸውን አጠናቀው ለአድማጮች እያደረሱ ይገኛሉ። ባለፉት 3 ወራት ብቻ እንኳን ሮፍና ኑሪ፣ አስቻለው ፈጠነ፣ የማርያም ቸርነት ወይም የማና ልዑል ሲሳይ አዲስ ስራዎቻቸውን ካበረከቱ ወጣት ድምፃውያን መካከል ናቸው። የሙዚቃ አስተማሪና ድምፃዊት ብሌን ዮሴፍ በብዛት እየወጡ ያሉት የሙዚቃ አልበሞች ልዩ ልዩ የዜማ ስልትና ቃና ይዘው የመጡ ናቸው ትላለች። ይህም ለሙዚቃ አፍቃሪያን ከቀደሙት ዘመናት የተሻለ የላይ ምርጫ እንዲኖራቸው እድልን የሰጠ ስለመሆኑ ትናገራለች።
በሀገራችን የሆነ የተገደበ አይነት የሙዚቃ ስታይል፣ የሙዚቃ መሳሪያን ብትል፣ ቅንብርን ብትል፣ በቃ ኤቭሪቲንግ ከለር፣ የአልበም ከለር የሚባለው ነገር አንድ አይነት ሆኖ ለብዙ ዘመናት ቆይተናል። አልበም ሲባል እኔ ማለት በቃ ቁጭ ብለ ሁለት አልበሞችን እንኳን ሁለት አልበሞችን በጣም ፖፑላር የሆኑ አልበሞችን ስታይ የምታገኘው እንዳለ ሲክሴት ወይም ችክችካ የሚባል ምት ታገኛለህ። ከዛ አንድ ሁለት ሬዲዮ ጠብ ይደረጋል። ከዛ ስሎ ዘፈን መጨረሻው ትራክ ላይ ኢቨን የትራክ ነንበሩ ራሱ ሳይቀየር በቃ ህዝብ የሚፈልገው እንዲህ አይነት ነው ተብሎ አንድ ፖፑላር የሆነ ነገር እንደ ሞዴል ይዞ በቃ በጣም በጣም ተደጋጋሚ የሆነ ከለር ነው። በጣም ለብዙ አመት ፕሮጀክት ተደርጎ ነው አንድ ደግሞ አልበም የሚወጣው። 6-8 አመት ፈጀ እየተባልክ ሲወጣ የምታገኘው ኦልሬዲ ብዙ በቃ ብዙ የሰማኸውን አይነት ነው። እና አሁን በቅርብ የሰማናቸው አልበሞች ላይ በርካታ የሙዚቃ አይነቶች ነው የወጡት። እንደ ኢትዮጵያ ሙዚቃ ብዙ ያልሰማናቸው የሚመስሉ አሁን በቃ በቅርብ ጊዜ የሰማናቸውን ራሱ እንደ ምሳሌ ማንሳት ብንሞክር ማለት ነው። በጣም ፎክ የሆነ ስራን አስቻለው አወጣ። በጣም ፎክ ነው። በጣም ቱባ የሆነ በደንብ በቃ ሀገረኛ ከሙዚቃው ጨዋታ እስከ ቅንብሩ ብዙ ቱባ የሆነ ነገር ሰምተን ከዛ ደግሞ የማን ደግሞ ሰምተናል። በጣም ወርልድ ፊውዥን ወይም ዓለም አቀፋዊ የሆነ ስሜት ያለው ከኢትዮጵያ ውጭ የሆነ የሙዚቃ መሳሪያዎችንም የከተተ ከዛ ደግሞ ሌላ ፖፕ ስራዎችን ሰምተናል። በጣም እውቅ ይሄ የለመድናቸውን የሚመስሉትን ከዛም ካቨር ድጋሚ የሚሰሩ ስራዎችንም ሰምተናልና አሁን እነዚህ አማራጮች በአንዴ በተወሰኑ ወራቶች ውስጥ ነው የወጡት። እነዚህ መውጣታቸው በጣም ለአድማጭ ብዙ በቃ ምርጫ ነው የሚሰጠው። የቱን እንደሚወድና እንደማይወድ ራሱ ለመለየት ምክንያት የሚሆኑ ስራዎች ነው የሚሆኑት ማለት ነው። አማራጭ እርስ በዙ ላይ የቱ እንደምትወድ የቱ እንደማትወድ ለማወቅ ትችላለህ። አንድ አይነት ነገር እየተሰጠ ሲሆን ግን ከባድ ሊሆን ይችላል እና እኔ በጣም በጣም ትልቅ አድቫንቴጅ ሆኖ ነው የሚታየኝ።
ብሌን የሙዚቃ አልበሞች በዚህ መልኩ በርከት ብሎ መውጣታቸውን ከሙዚቃ ዘመን ለውጥ ጋር አያይዛም ትመለከተዋለች።
በተመሳሳይ ጊዜ ብዙ አልበሞች የምናገኝበት ነገር ምናልባት ይሄ የዘመን ለውጦች የሚፈጠሩበት በኢትዮጵያ ሙዚቃ ላይ ያለ አይደለ? የሆነ ሲቀየሩ የሚያስታውቁ ዘመኖች አሉ። የኖርክበት ሲሆን አንዳንዴ ኖቲስ ላታደርገው ትችላለህ። ካለፈ በኋላ ነው የምናስተውለው ይሆናል እንጂ አንዳንዴ ዘመኖች የሚቀየሩበት ፖይንት እሱ ቦታ ላይ ያለን ይመስለኛል። አሁን እንደ ሙዚቃ ደግሞ በሀገራችን ማለት ነው እነዚያ ይመስለኛል እንግዲህ አንዱም ሌላኛውም መገለጫ ይዘናል።
ዘመኑ በምን መልኩ እየተቀየረ ነው?
በሙዚቃው ነው እየተቀየረ የሚመስለኝ። የበለጠ ኢንዲቪዥዋል ኢፈርት ነው አሁን ያለው የግለሰቦች። አሁን በፊት ላይ በኦርጋናይዜሽን ወይ ደግሞ እንደ አሳታሚ አከፋፋይ ብዙ ነገሮች አሉ። አሁን ግን አሁን ያመጣው በቃ ዘመኑ በዩቱብ የመሆኑ ነገር ከዛ ሞር ኦንላይን የሆኑ ነገሮች የሶሻል ሚዲያው ዶሚኔት ማድረግ አንድ ላይ ሆኖ ሞር የራሳቸው የሆነ ነገር ነው የሚኖራቸው። አከፋፋይ ማሳታሚ ምንም ሳይሆን አንድ ሙዚቀኛ በራሱ የሚፈርት በግሩፕ የሚፈርት ሆኖ ግን በራሱ መንገድ የሚሄድበት ጊዜ ላይ ነው ያለ ነው። ይሄ ግምገማም የለም። የአሁን የሳንሱሩ ጊዜም ታሪክ ሆኖ አለፈ። ከዛ በኋላ የአሳታሚዎቹም የሁሉም ነገር ታሪክ ሆኖ እያለፈ ይመስለኛል። አሁን ላይ በቃ የግለሰቦች ወይ ኢንዲቪዥዋል አርቲስቶች ልክ ዓለም ላይ ቀደም ብሎ ቢሆንም ይሄ ነገር በደንብ የተደላደለው እኛ ጋር ግን አሁን ያ ነገር እየተደላደለ ይመስለኛል። በቃ ሁሉም የራሱን አሻራ የሚያሳርፈው ራሱ በፈለገው መንገድ ራሱ ኦን በሚያደርገው መንገድ ከዛም ደግሞ በፋይናንሻሊም በገንዘብም ብታዩ አንዴ ከሚከፈለው የበለጠ ላይፍ ታይም የሆነ ነገር ሁልጊዜም በቃ እንደ ሮያሊቲ የሚሆን እንደምን የሚሆኑ ነገሮችን እያሰበ የሚሰራ ትውልድ ላይ ያለን ይመስለኛለሁ።
እንዚራ በሚል የሰየመውን አልበሙን ሰርቶ ለማጠናቀቅ ረጅም ጊዜ እንደወሰደበት የሚናገረው ድምፃዊ ማስተዋል እያዩ በኮሮና ወረርሽኝ ወቅት የነበረው የጥሞና ሁኔታ ስራዎችን ለማፍጠን እንደረዳው ያስታውሳል። ይህም ምናልባት ሌሎችም በተቀራራቢ የጊዜ ልዩነት ስራዎቻቸውን ለመልቀቃቸው ምክንያት ሊሆን እንደሚችል ያስረዳል።
የሚገርምት ይሄ ዘመኑ ጥሩ ሆነና በደንብ ብዙ ዲጂታል ፕላትፎርሞች አሉ። ኢቨን አሬንጅመንትም ወይም የሙዚቃ ቅንብሩም የሚሰራበት ወይ ሞር ዲጂታል ዲጂታላይዝድ ሆነ አሰራር ነው እና ስራውን የማቅለሉ መንገድ በደንብ ይሆናል ጥሩ የሆነው በዛ ምክንያት ይመስለኛል። ይህ ኮቪድም ዓለም ላይ የነበረው በሽታ አርቲስቱን በተለይ ደግሞ ቤቱ ቁጭ ብሎ እንዲያሰላስልና እንዲሰራ አግዞታል ብዬ ተስፋ አደርጋለሁ። እኔንም ጨምሮ ማለት ነው። ለዛ ይመስለኛል አሁን በተደራራቢ ብዙ ስራዎች አንድ ላይ የወጡበት ምክንያት ለዛ ይመስለኛል።
በእርግጥ የወረርሽኙ ወቅት ለአልበም ስራዎች ዝግጅት ሚና እንደነበረው የምታምነው የሙዚቃ መምህርቷ ብሌን በበኩሏ የሙዚቃ አልበምን ሰርቶ ማጠናቀቅ የሚያስገኘው የሙዚቃ አፍቃሪያን ከበሬታም አሁን ለታየው ተነሳሽነት ሌላው ምክንያት ሊሆን እንደሚችል ታክላለች።
አንድ ሙዚቀኛ፣ አንድ ዘፋኝ በቃ ትልቁ እንደ አላማ አድርጎ እንደው እስከዛ ድረስ ነጠላ ዜማ እየሰራው ልቆይ እንጂ አልበሜንማ እንደዚህ በዚህ ጊዜ ልስራ አልበሜንማ ሳልሰራ ነው የሚለው ትልቅ እንደ ግብ ነው። ደግሞ ስታስበውም በጣም ብዙ ልፋት በዛም በጣም ብዙ ጊዜና ብዙ ነገር የሚወስድ ነገር ስለሆነ እንደሱም መባሉም አያስበትም በእርግጥ። እና እሱ ነገር አንዱ ምክንያት ይመስለኛል።
በዘመኑ በተለይም የማህበራዊ ትስስር ገጽ መተግበሪያዎች ሙዚቀኞች ወደ አድማጮች በቀላሉ ስራቸው እንዲያደርሱ አስችሏቸዋል ትላለች መምህርት ብሌን ዮሴፍ። ይህም የራሱ አሉታዊና አዎንታዊ አስተዋጽኦ እንዳለው ታመለክታለች።
የሙዚቃ ጥራትን በሶሻል ሚዲያ ውስጥ ባለው ጩኸት በሱ መለካት ልክ ላይሆን ይችላል። ግን ዘመን እንደዚህ ነው። የራሱን አድቫንቴጅ ሲሰጥ ሁልጊዜም ደግሞ ከጎኑ ይዞት የሚመጣው ነገር አለ እና ሁሉም ነገር በቃ ሊስተካከል ልክ ሊሆን አይችልም ብዬ አስባለሁ። በተለይ አርት ላይ ሁሌ ሁሉም ዘመን ላይ እንዲህ ነው የሚያስማማ ፕላትፎርም ኖሮ ታያቅም ሁሌም ኮምፕሌን የሚኖርበት ነገር ይኖራል፣ የትኛው ያመዝናል የሚለውን ማየት ነው። እና ሁልጊዜም እንዳልኩ ዲስአድቫንቴጅ ሊኖር ይችላል፣ ወይ ደግሞ የማይሆን ወይ ይሄ እንዲህ ሊሆን ነው እንዲህ ይሄ ነገር የምትልደው ነገር ሊገጥም እንዳለ ሆኖ ግን እንደው በንጹህ በቀና ልቦና ስታየው በጣም የሚገርሙ የሙዚቃ ባለሙያዎች ፍንትው ብለው የወጡበት ጊዜ ነው፣ አሁን ካለንበት ዘመን ጋር ማለት ነው። በፊት ላይ ወይ በሲዲ ወይ በካሴት የተወሰኑ አንጋፋዎችን ብቻ ነበረ ደጋግመን የምናየው። ከሆነ ጊዜ በኋላ የነጠላ ዜማውም ከመጣ ከዛም ደግሞ አሁን ወደ አልበም ሲመጣ እነዛ ሲተጉ የነበሩት በነጠላ ዜማው ስራ ላይ አሁንም ድረስ እነሱ ናቸው ወደ አልበም መንፈስ ውስጥ መጥተው በጣም በቃ የሚያስደንቁ ስራዎችን ሲሰሩ የምታየው እና ይሄ የዘመን ሽግግር የሚመስለኝ አንዱም እሱ ነው።
ጎንደር ተወልዶ ባህርዳር ያደገውን ማስተዋል እያዩን ብዙዎች በቴሌቪዥን መስኮት በተላለፉ የሙዚቃ ተሰጥኦ ውድድሮች ላይ ያውቁታል። በቅርቡ በሙሉ አልበም ስራው የመጣው ድምፃዊ ማስተዋል የሁለተኛ አልበም እቅዱንና ቀጣይ ትልሞች በተመለከተ በሚያወጋን ሀሳቡና በሚያንጎራጉርልን ሁለተኛ ዘፈኑ ግብዣ ልሰናበታችሁ።
ከዚህ በኋላ እግዚአብሔር መቼም ሀገራችን ሰላም ያደርግልንና እኛንም እድሜ ይስጠንና ከጾሙ በኋላ ልክ ፋሲካ እንደተፈሰከ ከዳግማ ትንሳኤ በኋላ አንድ ሪሊዝ ኢቨንት ስላላደረግን ስላልሰራ አርቲስቶቻችንን ባለሙያዎቹንም ሰብሰብ አድርገን ሪሊዝ ኢቨንት እናዘጋጃለን ብለን ተስፋ እናደርጋለን። ኦልሬዲ ፕሮግራሙን ጀምረናል። ፕሮሰሱም ልክ አልበሙ ከወጣ በኋላም ያው ሁላችንም ስራ ላይ ነን። እንግዲህ እየሰራን ነው። ምን ይዘን እንደምን በጣም እንግዲህ ፈጣሪ እንግዲህ እንዲጨምርበት እና ጥሩ ነገር ይዘን እንደምንመጣ ተስፋ አለን።
ስንቴ ልማረክሽ ልማረክሽ በውበትሽ ስንቴ ልሽ በኩራት ልሽ በኩራት እያጣው ቃላት ለዘመኑ።
ጋቢና ቪኦኤ ነው ከአሜሪካ ድምፅ እየተከታተላችሁ ያላችሁት። በአመታት ውስጥ አልፎ አልፎ የሚከሰተውን የፀሐይ ግርዶች ለመመልከት በተለይ በሰሜን አሜሪካ የሚኖሩ ህዝቦች እየተጠባበቁ ይገኛሉ። የክስተቱን ምንነትና ውጤት ለማወቅ በዩናይትድ ስቴትስ የጠፈር ምርምር ተቋም ውስጥ ባለሙያ ጋብዘናል። ዶክተር ብርሃኑ ቡልቻ ይባላሉ። ኤደን ገረሞ ከእሳቸው ጋር አጠር ያለ ቆይታ አድርጋለች።
ታፈሰ ቡልቻ እባላለሁ። አሁን የምሰራው የህዋ ተመራማሪ ነኝ። የምሰራውን በናሳ ነው። እንች እንዳልሹ ይህን ያለንበትን ሶላር ሲስተም የሚያጠና ኢንስትሩመንቶችን መስራት ነው የኔ ኃላፊነት በናሳ። የኔ ሴንተር የናሳ ሴንተር ያለው ሜሪላንድ ጋደርድ ስፔስ ፍላይት ሴንተር ይባላል።
እሺ፣ በድጋሚ በጣም ነው የማመሰግነው ዶክተር። እንግዲህ ዛሬ ያገናኘን ጉዳይ አሁንም በጎርጎሮሳውያኑ የዘመን አቆጣጠር ኤፕሪል 8 ላይ 2024 የፀሐይ ግርዶሽ ወይም ደግሞ ሙሉ የፀሐይ ግርዶሽ በዚህ በዩናይትድ ስቴትስ የተለያዩ ከተሞች ግዛቶችም ያልፋል ተብሎ ይጠበቃል እና በእሱ ነው እና እስቲ እንግዲህ በተራ አማርኛ የፀሐይ ግርዶሽ ስንል ምን ማለታችን ነው? እንዲሁም ደግሞ ጨረቃ እንዴት ፀሐይን ትጋርዳለች የሚለውን እስቲ ያስረዳል።
ያው እንደሚታወቀው ግርዶሽ ጨረቃ በፀሐይና በመሬት መካከል ላይ ስትሆን የሚፈጠር ነው። አሁን ቅድም ያነሳሽው ጥያቄ ጨረቃን የምታክል አነስ ያለች ግዑዝ ነገር ትልቅ ፀሐይን መሸፈን እንዴት ቻለች የሚለው ኢምፖርታንት ኩዌስችን ነው እና ይህንን ለመመለስ ሁለት ፋክቶችን ላንሳ። የመጀመሪያው ጨረቃ ያለበት ፖዚሽን ከፀሐይ ጋር ካለበት ፖዚሽን ጋር ሲነጻጸር፣ አሁን እንግዲህ ከምድር ላይ ሆነን ስናያቸው ጨረቃ ለእኛ በ450 እጥፍ ትቀርበናለች ከፀሐይ ርቀት ጋር ሲነጻጸር። ይሄ አንዱ ኢምፖርታንት ፋክት ነው። ሁለተኛው የጨረቃና የፀሐይ ሳይዝ ልዩነት እንዲሁ በተመሳሳይ 450 እጥፍ ጨረቃ ታንሳለች ከፀሐይ። ይሄ ሁለቱ ሲደመር የጨረቃ ያለችበት ቦታና ማነሷ ግን ፕሮፖርሽናሊቲው በመጠበቁ ጨረቃ ፀሐይን ስትሸፍን ሙሉ ለሙሉ የመሸፈን እድል ያጋጥማታል ማለት ነው። ይሄ አፓረንት ሉክ ወይም ደግሞ ስናይ ኦብጀክቷ በጣም ትንሽ ብትሆንም ራቅ ብለን ስናያት ወይም ደግሞ ትክክለኛ ፖዚሽን ላይ ሆነን ስናያት የመሸፈን አቅም አላት ማለት ነው። ይህንን ለማስረዳት ተመሳሳይ አይሮፕላኖችን ብናይ ጎናችን ሲቀርቡ በጣም ተለቅ ብለው ይታያሉ፣ ግን ራቅ ሲሉ በጣም ያንሳሉ። ራቅ ያለውን አይሮፕላን በእጃችን ልንሸፍነው ላናየው እንችላለን፣ ምክንያቱም ካለበት ዲስተንስ በእጃችን መሸፈን ስለሚችል ማለት ነው። እንደዚህ አይነት አክቹዋል ሳይዛቸውን ሳይሆን የሚያሳይን አፓረንት የሆነ ወይንም ሲታዩ የሚመስሉን ካላቸው ርቀት ተመሳሳይ ጨረቃ ፀሐይን የምትሸፍንበት በጣም ኢምፖርታንት የሆነ በሶላር ሲስተማችን ላይ ሎኬሽኗ ትክክለኛ ስለሆነ እንዲሁም ሳይዟ ተመርጦ እግዚአብሔር ሲፈጣት ጥሩ ሆና በዛ ሼፕ ስለተሰራች ፀሐይን የመሸፈን እድል ተሰጥቷታል ማለት ነው። ይሄ የሁለቱ መገጣጠም ግርዶሽ እንዲፈጠር ያደርጋል።
እስቲ እንግዲህ ይሄንኛውን የፀሐይ ግርዶሽ ልዩ የሚያደርጉት ክስተቶች ምንድን ናቸው?
አሁን በአሜሪካ ላይ ዛሬ 2017 ላይ ሀፕን ያደረገው ሶላር ኤክሊፕስ እና የዚህኛውን ስናወዳድረው ለምሳሌ በ2017 በዩኤስ ወደ 14 ከተሞችን ያለፈ ለሁለት ደቂቃ 42 ሰከንድ የቆየ ወይም ቶታሊቲው ወይም ዳርክነሱ ለዛ የቆየ ነበር። እንዲሁም ፓዙ ሲያልፍ ብዙ ከተሞችን ይነካል። በዚህ ክስተት ውስጥ የተሸፈነው ወደ 70 ማይልስ የሚሆን ርቀት ውስጥ ያሉ በዛ ከተማ ውስጥ ያሉ ሰዎች ዳርክነስን ኤክስፒሪየንስ ያደርጋሉ። አሁን ግን በ2024 የምንጠብቀው ኤክሊፕስ ከዚህ ተለቅ ያለ ነው። ወደ 15 ከተሞችን ይይዛል። ኮምፕሊት ዳርክነስ በእነዚህ 15 ከተሞች ውስጥ ይታያል። ከዛም ባለፈ የስፋቱ የፓዙ ስፋት ከመቶ እስከ 120 ማይል ያጠቃልላል ማለት ነው። ስለዚህ ከ32 ሚሊዮን ሰዎች በላይ ይህንን ዳርክነስ ኤክስፒሪየንስ ያደርገዋል። በቴክሳስ በኩል ነው የሚገባው። ከሜክሲኮ የሚባል ሀገር ወደ ኖርዝ አሜሪካ እኛ የምንኖርበት ሀገር ውስጥ ያልፋል። ከዛ ወደ ካናዳ ይሄዳል። በቴክሳስ ይጀምራል። ከዛ ወደ ኦክላሃማ፣ አርካንሳስ፣ ሙዙሪ፣ ኬንታኪ፣ ኢንዲያና፣ ኦሃዮ፣ ፔንስልቬኒያ፣ ኒውዮርክን፣ ቨርሞንትን አልፎ ሜንን አልፎ ወደ ካናዳ ይሄዳል ማለት ነው። ስለዚህ ሜን የመጨረሻው ኤግዚት ሆኖ እንደሆነ እንጠብቃለን ባለው ፕሬዲክሽን። ይሄ ኤክሊፕስ ከ2017 አገን ትንሽ ለየት የሚያደርገው ቴክሳስ ላይ ለአራት ደቂቃ ከ24 ሰከንድ የቆየ ዳርክነስ ኤክስፒሪየንስ ያደርጋሉ እነሱ። ኢክሊፕሱ የሚጀምረው ወደ 1 ሰዓት ከ27 ፒኤም ወይንም ደግሞ 127 ፒኤም ሴንትራል ዴይ ታይም ላይ ነው የሚጀምረው። በሜን ሲወጣ ወደ 3 ሰዓት ከ45 ይመስለኛል፣ ይሄ ኢስተርን ዴይ ታይም ላይ በዛ ይጨርሱ ወደ ካናዳ ይሄዳል ማለት ነው። እኔ ዋሽንግተን ዲሲ የምኖር ወይም ሌሎቹ ሰዎች ፓርሻል ኢክሊፕስን ኤክስፒሪየንስ እናደርጋለን።
አንዳንድ ግዛቶች እንግዲህ የአስቸኳይ ጊዜ አዋጅም አውጀዋል። በጣም ስጋት አለ ለህዝቦቻቸው። ያን ያክል የሚያሰጋ ክስተት ነው ወይ ይሄ ክስተት? እንዲሁም ደግሞ ሰዎች ምን አይነት ጥንቃቄ ነው ማድረግ ያለባቸው በዚህ ወቅትስ?
በጣም ጥሩ ጥያቄ። ሶ አክቹዋሊ ፕሮቴክሽን ኢዝ ዘ ፕራይመሪ አይደል? ራሳችንን መጠበቅ አለብን። አንዳንድ ስቴቶችም ደግሞ ይሄን ያደረጉት ህብረተሰቦቻቸው መጠበቅ ይፈልጋሉ። ምን ፕሮቴክት ማድረግ አለብን የሚለውን ሀሳብ ከማንሳቴ በፊት አንድ ሁለት ነገር ልንገርሽ። አንድ ሰው ያለ ፕሮቴክሽን ወይንም ደግሞ ያለ ጥንቃቄ ወደ ሰማይ ሲያይ ግርዶሽ ሲኖር በጣም ፎከስድ የሆነ ወይንም ደግሞ የተሰበሰበ የብርሃን ጨረር ወደ አይኑ ይገባና ብላይንድ ስፓት የሚባሉ ነገሮች ይፈጠራሉ። በዛ ባየንባቸው ከባድ ጨረር የደረሰባቸው የአይን ሴንሰሮቻችን ሲቃጠሉ ወይንም ደግሞ አምፖላቸው ሲበላሽ ማለት ነው በጨረር ብዛት። ይህን እንዳይሆን መጠንቀቅ አለብን። ሁለተኛ ደግሞ እኛ ጎልማሳዎች መንገድ ላይ የሄድን ኢንፎርሜሽን ብንለዋወጥ ኢንፎርም ደግሞ ካልሆንን እና ዳርክነሱ በቀን ሲመጣ ደንግጠን አክሲደንቶች በጣም ይፈጠራሉ እና ከ2017 አንጻር ዳታው እንደሚያሳየው በቀን በደቂቃ 7 ሰው በአክሲደንት ይሞት የነበረውን ወደ 10 እና ወደ 11 ያስተልቀዋል። ስለዚህ አንድ ስቴት እንደዚህ አይነት እርምጃዎችን ይወስዳል እና ከዛ አንጻር ነው እዚህ ጋር ይዤ ያለው የሶላር ኤክሊፕስ ግላስ። ይሄ ከናሳ ሴንተር ያመጣሁት ነው። እናንተም በአካባቢያችሁ ናሳ ሴንተር ካለ እንዲሁም ደግሞ አማዞን ላይ የተለያዩ ቦታዎች ላይ ሄዳችሁ አይናችሁን ፕሮቴክት የሚያደርግ ሰርቲፋይድ የሆነ ግላሶችን መውሰድ አለባቸው።
ከዚሁ ጋር አያይዘህ እንግዲህ እንስሳትም የዱር እንስሳትም ባህሪያቸውን ሊቀይሩ ይችላል እየተባለ ነው እና እስቲ እሱም ላይ ትንሽ ነገር ብትለን።
እንግዲህ ይሄ ኢክሊፕስ ኢሬጉላሪቲ አለው ወይንም ደግሞ በየቀኑ ኤክስፒሪንስ እናደርገው በየቀኑ ምን ለማመዳቸው ነገር አይወክልም። ምንድነው በብዛት ቀኖቻችን you know ባማከኝ 12 ሰዓት ቀን ባማከኝ ደግሞ 12 ሰዓት ጨለማ ባማከኝ እንግዲህ እኛ እንደ ሰው you know ውስጣችን ይሄንን ከሶላር ሲስተምኛ አካል ስለሆነ የመምሸትና የመንጋቱ ሪትም በውስጣችን እኛ ስንወለድ ከጀነሬሽን የመጣ ለመመዱ እንደ ሰዓት ወይንም ክሎክ ሰውነታችን ውስጥ አለ። ያ ሰዓት መተኛችንና መንቂያችንን ሰዓት ያውቃል። ተመሳሳይ እነዚህ አይነት ልምምዶች በእንስሳቶች ላይ በተለያየ በዚህ ምድር ላይ የሚኖሩ አካላት ይህንን ኤክስፒሪንስ ያደርጋሉ እኛ ሰዎች እንደምናደርገው። ይሄ መዛባት እኛ በአፋችን አውርተን ትክክል ነው ትክክል አለ ምን ሲሆን ነው የተፈጠረው የሚለውን አውርተን እኛ አንደርስታንድ ማድረግ እንችላለን። እኛ ሰዎች ስለሆነን ጭንቅላት ስላለን ግን እንስሳቶች ይህንን አብኖርማሊቲ የሚገልጹት የተለያዩ ድምፆችን በማሳየት ይታወቃቸዋል። ወይንም ደግሞ ልዩነት እንዳለው እነሱ ከተለማመዱት ነገር ልዩነት እንዳለው የሚናገሩበት አይ ቲንክ እንደ ቋንቋቸው ይመስለኛል። ስለዚህ ቋንቋቸው ነው ኢክሊፕስ መጥቷል ይያሉን መሰለኝ።
እንግዲህ የፀሐይ ግርዶሽ አሁን በዚህ በእኛ ባለንበት ዘመን ተከስቶ አይተናል። እንደ ህዋ ተመራማሪ ይሄ ክስተት እንደ ባለሙያ ምን አይነት ነገሮችን ያስመዘግባል? በተፈጥሮ ዑደት ላይስ ምን ነገር ያመለክታል?
በጣም ጥሩ ጥያቄ። ሶ አክቹሊ ለሳይንስ ለሚሰራ ሰው ይሄ ወቅት በጣም ስፔሻል ነው። አሁን ቅድም የጠየቅሽኝ ያለ ይሄ የ2024ቱ ምን አዲስ ነገር አለው ብለሽኝ አንድ ሁለት የሰነዘርኩባቸው ነገሮች አሉ። ግን ከዛም በተጨማሪ ሳይንስ ለሚሰራ ሰው ትንሽ ዩኒክ የሆነ ጊዜ ነው ይሄ ጊዜ። አንደኛው ያው ይህን ከማብራራቴ በፊት ፋንዳሜንታል እንትኖቹ ሼር ላድርግሽ። አንደኛው ይሄ እኛ ያለንበት ሶላር ሲስተም ፀሐይ በመሀል ላይ ሆና ፀሐይ እንደ ኢንጂን ነች ወይንም ደግሞ ዋና መሰረታዊ አነቃናቂ ነች የዚህ ሶላር ሲስተም ናው። እነዚህ ከፀሐይ ዙሪያ የሚቃጠሉት ኮሮና ይባላል ወይንም ደግሞ በላቲን ክራውን። እንግዲህ ፀሐይ የራሷ የሆነ ሳይክል አላት በጣም የምትቆጣበት እና ደግሞ አክቲቪቲዋ በጣም ቀንሶ ረጋ የምትልበት ወቅት አለ። ይሄ የ11 ዓመት ሳይክል አላት ፀሐይ እና በጣም በምትቆጣበት ዓመታት እነዚህ ከእሷ የሚወጡ የፕላዝማ መጠን በጣም ይጨምራል። ያ ሲጨምር ወደ መሬት ይመጣል ማለት ነው። ያ ወደ መሬት የመጣው መሬት በተፈጥሯ ደግሞ ያመነጨችው ማግኔቶስፌር ወይንም ደግሞ እንደ ጋቢ የሸፈናት ከፀሐይ የሚመጣውን ይሄ ከባድ የሆነ ሶላር ዊንድ ወይንም ደግሞ ልክ እንደ ንፋስ ግን የሶላር ነው በጣም በጣም ሄቪ የሆነ ዴንጀርስ የሆኑ ሬዲዬሽኖች ያሉበት ኤነርጂ ሲመጣ እሱን ፕሮቴክት ያደርጋል። ግን ፉል ፕሩፍ አይደለም። እሱ በተናወጠ ቁጥር ብርድ ልብሳችን እኛን የሸፈነው ብርድ ልብስ በተናወጠ ቁጥር ምድር ላይ ያሉ ነገሮች ይቃወሳሉ ማለት ነው። ስለዚህ ሁሌ ሳይንቲስቶች ያንን ነገር ማወቅ ማጥናት ይፈልጋል። ማጥናት የሚፈልጉበት አንደኛው ይሄ ነገር ሊመጣ ነው የሚል ፕሪ ዋርኒንግ ወይንም ዋርኒንግ መስጠት ከቻሉ ከዚህ ከፀሐይ የሚመጣው ሬዲዬሽን ምድር ላይ ከመጣ እኛ የምንጠቀምባቸውን ኤሌክትሮኒክስ ዲቫይሶች፣ ቴሌኮሙኒኬሽን ሳተላይቶች፣ አሁን በምድሮቻችን ላይ የሚዞሩትን እኔና አንቺ የምንገለግልባቸውን ይሄ እንዳለ የላፕቶፕ ሲስተሞች፣ ኢንፍራስትራክቸሮች፣ ግሪዶች፣ የፓወር ግሪዶች እንዳለ መበጣጠስ ኃይል አለው ማለት ነው። ስለዚህ ናሳ ትልቅ ስራ ይሰራል። አንደኛው ስራ የፀሐይ ባህሪዋን ሞኒተር ማድረግ ነው። ስለዚህ የፀሐይን ባህሪ ሞኒተር ለማድረግ ያንን የኮሮና ማስ ኢንጀክሽን የምንለው ከፀሐይ የሚወጣ ከፍተኛ ኃይል በደንብ ለማጥናት እድሉን ይሰጣቸዋል ማለት ነው።
ምንም አመሰግነው ዶክተር ስለሰጠህን ጊዜና ስለቆይታችን ስለ ባለሙያ ማብራሪያ በድጋሚ አመሰግናለሁ።
ጋቢና ቪኦኤ ነው ከአሜሪካ ድምፅ እየተከታተላችሁ የምትገኙት። በመቀጠል ደግሞ ኬኔዲ አባተ አጫጭር የስፖርት ጉዳዮችን ያጋራናል።
ቻይና ትናንት እሁድ በፓሪስ በተካሄደ የማራቶን ውድድር ኢትዮጵያውያን አትሌቶች በድል ደምቀዋል። የመጀመሪያ የማራቶን ውድድሯን ያደረገችው አትሌት መስታወት ፍቅር 2 ሰዓት ከ20 ደቂቃ ከ45 ሰከንድ በሆነ ጊዜ የሴቶችን ምድብ በአንደኝነት ስታጠናቀቅ፣ ሌላዋ ኢትዮጵያዊት እናትነሽ ጥሩሰውም በመጀመሪያ ውድድሯ ከመስታወት በ3 ሰከንድ ብቻ ዘግይታ በመግባት ሁለተኛ ወጣለች። በዚህ ውድድር 3ኛ የወጣችው የ2016 የኦሎምፒክና 4 ጊዜ የዓለም ሻምፒዮኗ ኬንያዊቷ ቪቪያን ቼሪዮት ናት። በወንዶች ምድብ ኢትዮጵያዊው ሙሉጌታ ኡማ በ2 ሰዓት ከ05 ከ33 ሰከንድ ውድድሩን በቀዳሚነት አጠናቋል። አትሌት ሙሉጌታ ኬንያዊውን ቲቱስ ኪፕሩቶ በ15 ሰከንድ ሲቀድም የቦታውን ክብረ ወሰን የያዘውና የ2021 አሸናፊው ሌላኛው ኬንያዊ ኤሊሻ ሮቲች ደግሞ በትናንቱ የፓሪስ ማራቶን 3ኛ ወጥቷል። በዚያው በፓሪስ አርብ ዕለት በተካሄደ የ10 ኪሎ ሜትር የጎዳና ላይ ውድድር ላይም ኢትዮጵያውያን በሁለቱም ጾታ አሸንፈዋል። በሴቶች ልቅና አምባው፣ በወንዶች ደግሞ ጀማል ይመር አንደኛ የወጡ አትሌቶች ናቸው። ቅዳሜ ዕለት በቼክ ሪፐብሊክ ዋና ከተማ ፕራግ በተካሄደ የግማሽ ማራቶን ውድድር ደግሞ በሴቶች ኢትዮጵያዊቷ ጌጤ አለማየሁ በ1:08:10 አንደኛ ወጥታለች። ብርቱ ፉክክር በታየበት በዚህ ውድድር ሌላዋ ኢትዮጵያዊት አትሌት ንግስት ሀፍቱ 3ኛ ስትወጣ፣ ኬንያዊቷ ጄሲካ ቼላንጋት በ3 ሰከንድ ተቀድማ 2ኛ የወጣች አትሌት ናት። በወንዶቹ ምድብ 3ቱንም ሜዳሊያዎች ኬንያውያን አትሌቶች አሸንፈዋል። ሊጠናቀቅ 6 ሳምንታት ብቻ በሚቀሩት የእንግሊዝ ፕሪሚየር ሊግ 3 ፈረሶች ለዋንጫው እየጋለቡ ይገኛሉ። ለዋንጫው ከሚፋለሙት ክለቦች አንዱ የሆነው ሊቨርፑል ትናንት በኦልትራፎርድ ከማንቸስተር ዩናይትድ ጋር ነጥብ ተጋርቶ ተመልሷል። በጨዋታው ፍጹም የበላይነት የነበረው ሊቨርፑል ያገኛቸውን በርካታ የግብ ዕድሎች መጠቀም ሳይችል ቀርቷል። ጨዋታው 2 እኩል ሲጠናቀቅ የሊቨርፑልን ግቦች ሉዊስ ዲያዝ በ23ኛው ደቂቃ ላይ በጨዋታና ሞሳላ 84ኛው ላይ በፍጹም ቅጣት ምታስቆጥረዋል። የዩናይትድን ግቦች ደግሞ ብሩኖ ፈርናንዴዝ እና የ18 ዓመቱ ድንቅ ወጣት ኮቢ ማይኖ በሁለተኛው አጋማሽ በግሩም ሁኔታ ከመረብ አሳርፈዋል። ውጤቱን ተከትሎ ሊቨርፑል ወደ ሊጉ መሪነት መመለስ የሚችልበትን እድል ሲያመክን፣ ባለፉት 5 ጨዋታዎች አንዱን ብቻ ያሸነፈው ዩናይትድም በቀጣይ የአውሮፓ ውድድሮች ላይ ለመሳተፍ ያለውን እድል እየሸረሸረ ነው። በየጨዋታው ከፍተኛ የግብ ሙከራ የሚደረግበት ዩናይትድ በትናንትናው ጨዋታም 28 ሙከራዎች ተደርገውበታል። የዩናይትድን ደካማ የሜዳ ላይ እንቅስቃሴ የተቸው የቀድሞው የክለቡ ተከላካይ ጋሪ ኔቪል በፕሪሚየር ሊጉ እጅግ ዝቅተኛው የኳስ ቁጥጥር ያለውና ለማንኛውም ተጋጣሚ ቀላል ቡድን ነው ብሏል። አንዳንድ እንቅስቃሴያቸው በትምህርት ቤት ልጆች ደረጃ እንኳን የማትመለከተው ነው ሲልም የቀድሞ ክለቡን ተጫዋቾች ነቅፏል። ለዋንጫው የሚፋለሙት ሌሎች 2 ክለቦች ማንቸስተር ሲቲ እና አርሰናል ደግሞ ተጋጣሚዎቻቸውን አሸንፈዋል። 3ቱም የዋንጫው ተፎካካሪዎች 7-7 ጨዋታ ሲቀራቸው አርሰናል እና ሊቨርፑል እኩል 71 ነጥብ አላቸው። ሆኖም አርሰናል በግብ ብልጫ የሊጉ መሪ ሲሆን ሊቨርፑል 2ኛ፣ ማንቸስተር ሲቲ በ1 ነጥብ ዝቅ ብሎ 3ኛ ናቸው። ቶተንሃም ሆትስፐርስ ትናንት ኖቲንግሃም ፎረስትን በማሸነፍ 4ኛ ደረጃን ሲይዝ፣ ከብሬንትፎርድ ጋር ነጥብ የተጋራው አስቶን ቪላ ከቶተንሃም ጋር እኩል 60 ነጥብ ይዞ በግብ ክፍያ ተበልጦ 5ኛ ላይ ይገኛል። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ባለፈው ሳምንት ሐሙስ ሩሲያ የፓሪስ ኦሎምፒክን ኢላማ እንደምታደርግ ምንም ጥርጥር የለኝም ሲሉ አስተያየታቸውን ሰጥተዋል። ፕሬዝዳንቱ ለኦሎምፒኩ የዋና ውድድሮች የተዘጋጀውን ስፍራ መርቀው በከፈቱበት ወቅት ሩሲያ ኦሎምፒኩን ኢላማ ታደርጋለች ብለው ያስባሉን ተብለው ከጋዜጠኞች ለቀረበላቸው ጥያቄ ሲመልሱ በማንኛውም መንገድ በመረጃም ጭምር ኢላማ እንደምታደርግ ጥርጥር የለኝም ማለታቸውን የሮይተርስ ዘገባ ያመለክታል። በፓሪስ የሚገኘው የሩሲያ ኤምባሲ በጉዳዩ ላይ አስተያየት እንዲሰጥ ለቀረበለት ጥያቄ ወዲያውኑ ምላሽ እንዳልሰጠም ዘገባው አክሏል። ፕሬዝዳንት ኢማኑኤል ማክሮን እንዳሉት ሩሲያ በፓሪስ ኦሎምፒክ ላይ አሉታዊ ተጽዕኖ ለማሳረፍ የሐሰት መረጃ ዘመቻ እያካሄደች ነው። ሩሲያ ከቅርብ ጊዜ ወዲህ በማህበራዊ ድረገጾች ላይ የውሸት አካውንቶችን በመጠቀም ሐሰተኛ መረጃዎችን በማሰራጨት በፈረንሳይ ላይ የፕሮፓጋንዳ ጥቃቶችን አጠናክራለች ሲል የፈረንሳይ መንግስት በቅርቡ መግለጹም አይዘነጋም። ይህ የሆነው ፕሬዝዳንት ማክሮን በዩክሬን ጦርነት ሀገራቸው ጠንካራ የፖሊሲ ለውጥ እንደምታደርግና የፈረንሳይ ወታደሮችን ወደ ኪየቭ ልትልክ እንደምትችልም መግለጻቸውን ተከትሎ ነው። ፕሬዝዳንቱ ባለፈው ሐሙስ በሰጡት አስተያየት በኦሎምፒኩ ላይ የአሸባሪዎች ስጋት ተባብሶ ከቀጠለ በሐምሌ ወር ለሚካሄደው የውድድሩ የመክፈቻ ስነ ስርዓት አማራጭ እቅዶች መኖራቸውንም ተናግረዋል። የመክፈቻ ስነ ስርዓት
አብራችሁን ስላመሻችሁ በእጅጉ እናመሰግናለን። መልካም ምሽት ይሁንላችሁ።